አሁን ወደ ቀዳሚው ዘገባ እናልፋለን። ከአፋር ክልል አብዓላ ከተማ ታፍሰው ሰመራ የሚገኝ ማጎሪያ ያሉት ሰፈር ውስጥ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ ተናገሩ። የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል። ባለፈው ታህሳስ አብዓላ ከተማ አካባቢ በትግራይ ታጣቂዎችና በፌደራል መንግስቱ በሚደገፉ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎ መታፈሳቸውንና መወሰዳቸውን የሚናገሩት እነዚሁ በሺዎች እንደሚቆጠሩ የሚናገሩ ሰዎች ምግብና ውሃ እንዲሁም ሕክምና ባለማግኘት መጠለያ በማጣት እየተንገላቱ መሆናቸውን ገልጸዋል። እስካሁንም 76 ሰዎች ከመካከላቸው መሞታቸውን ተናግረዋል። ከአፋርና ከፌደራል ባለስልጣናትና ከሌሎችም ስለ ጉዳዩ እውቀት አላቸው ከተባሉ አካላት ምላሽና ማብራሪያ ለማግኘት በተከታታይ ቀናት ያደረገው ጥረት እንዳልተሳካ ገልጾ የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በአባላና ሌሎች የአፋር ወረዳዎች ባለፈው የታህሳስ ወር ጦርነት በተካሄደበት ወቅት በውጊያው በአባላ ከተማና በአካባቢው በሚኖሩ ነዋሪዎች ላይ ከፍተኛ የሆነ ጉዳት መድረሱን፣ የሰው ህይወት መጥፋቱን፣ ንብረት መውደሙንና በሺዎች የሚቆጠሩ ነዋሪዎችም ከመኖሪያ ቤታቸው መፈናቀላቸው ተዘግቧል። በአፋር ክልል የዞን 2 ዋና አስተዳዳሪ አቶ መሐመድ እንድሪስ በወቅቱ ለአሜሪካ ድምጽ በሰጡት ቃል የትግራይ ታጣቂዎች በአባላ ከተማ ፈጸሙ ባሉት የከባድ መሳሪያ ድብደባና ለበርካታ ቀናት በተካሄደው ውጊያ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል፣ በርካቶችም ተገድለዋል፣ የመንግስትና የህዝብ አገልግሎት መስጫ ተቋማት ንብረትም ወድመዋል ሲሉ ገልጸው ነበር። የትግራይ የውጭ ግንኙነት ጽህፈት ቤት በበኩሉ በወቅቱ ባወጣው መግለጫ አባላ ከተማ ውስጥ ከ250 በላይ ትግርኛ ተናጋሪዎች በማንነታቸው ተለይተው በግፍ ተገድለዋል፣ ከ900 በላይ በአካባቢው ነዋሪ የነበሩ አባወራዎች ወደ ትግራይ ሸሽተው መሄዳቸውንና ቁጥራቸው በውል የማይታወቅ ትግርኛ ተናጋሪ የሆኑ ሌሎች ደግሞ ታስረው ወደ አፋር ዋና ከተማ ሰመራ መወሰዳቸውን ዘርዝሮ ጭካኔ ለተመላበት አያያዝ ተጋልጠው ሊሆን ይችላል በሚል ማመልከቱን በጊዜው የአሜሪካ ድምጽ ዘግቧል። ይህ በእንዲህ እንዳለ በከተማይቱ ተፈጽሟል የተባለውን ግድያ ተመልክተናል ያሉ በጊዜው ሸሽተው ካመለጡ በኋላ ተይዘው በጭነት መኪና ተጓጉዘው እነሱ ማጎሪያ ብለው ከጠሩት ወታደራዊ ካምፕ አቅራቢያ ከሚገኝ ስፍራ ተጠልለው የሚገኙ መሆናቸውን ለትግርኛ ክፍል ባልደረባችን ገብረ ገብረመድህን ተናግረዋል። በመሐከላቸውም ህፃናት፣ እናቶችና የሚባለጸጋ አረጋውያን የሚገኙባቸው መሆኑን አመልክተው ለበሽታና ለህልፈት እየተዳረጉ ናቸው ሲሉም ይናገራሉ። ታህሳስ 14 2014 ዓ.ም ከሌሎች በሺዎች ከሚቆጠሩ ትግርኛ ተናጋሪዎች ጋር ተለይተን ወደ ሰመራ ተወሰድን የሚለው ለደህንነቱ ሲባል ስሙ እንዳይገለጽ የጠየቀ አንድ ታሳሪ ነው።
እንደ ታሳሪዎች ተይዘን ሴቶችና ወንዶች ተለይተን በአንድ ትልቅ የታጠረ ካምፕ እየተጠበቅን ነው። አብዓላ ተወልጄ ነው ያደግኩት። ባለትዳርና የልጆች አባት ነኝ።
ከባለቤቴና ከልጆቼ ጋር በርቀት በአይን ከመታየት ውጪ በአካል መገናኘት አንችልም የሚለው ደግሞ እድሜው በ40ዎች ውስጥ እንደሚገኝ የገለጸ ሌላ ታሳሪ ታህሳስ 9 2014 ዓ.ም አብዓላ ከተማ ውስጥ ከተለያየ አቅጣጫ ውጊያው እንደተጀመረ ተከሰተ ያለውን ሁኔታ ይዘረዝራል።
ናይ ዓፋር ምልሻ ዝመስሉ ሲቪል ኢሎም ናይ ሲቪል ክዳን ዝተኸደኑ መሳርያ ዝሓዙ ንዓፋር ናብ ሃይሊ ክዳን ዝተኸደኑ
የዓፋር ምልሻ የሚመስሉ የሲቪል ልብስ የለበሱ ታጣቂዎችና የዓፋር ልዩ ኃይል ዩኒፎርም የለበሱ ቤት ለቤት እየዞሩ ሰው መግደል ጀመሩ። ወደ መጨረሻ ላይም ከዚህ ሞት እንገላግላቸዋለን፣ ደህንነታችሁ ወደሚጠበቅበት ቦታ እንወስዳቸዋለን በማለት ከየቤቱ አውጥተው ሲወስዱን የምናቃቸው ሰዎች ተገድለው በየመንገዱ ተጥለው አይተናል። እኔ ራሴ የማቃቸው የአካባቢው ሲቪል ነዋሪዎች ሬሳ መንገድ ላይ ተጥሎ አይቻሉ።
አቶ ግርማይ ተስፋይ፣ አቶ ወልደ አብርሃ፣ መምህር ሃጎስ፣ አቶ ዓለም አብዓላና ወላጅ አባቱን አቶ አባላ ካሳይን በስም በመዘርዘር ከቤታቸው አውጥተው እንደገደሏቸው፣ ከገዳዮቻቸው አብዛኞቹም በመልክ የማያውቋቸው አፋርኛ ተናጋሪዎች መሆናቸውን ጨምሮ ለባልደረባችን ገብረ የተናገረው ታሳሪ ወደ ሰመራ ተወሰድን ያለበትን ደግሞ እንዲህ ገልጾታል።
በ37 ተጎታች ያላቸው የጭነት መኪናዎች በሁለት አውቶቡሶችና እንዲሁም በ3 አይሱዞች የመከላከያ ካምፕ ወደሚገኝበት አካባቢ አጓጓዙ። ህጻናት፣ ሴቶች፣ ሽማግሌዎችና ወጣቶችን ጨምሮ 12000 ያህል ሰዎች ነን ወደዛ ያጋዙን። ተጋሩ ክርስቲያኖች ብቻ ነን። ጸሐዩ ኃይለኛ ነው። ጥላ የሚባል ነገር የለም። ሽማግሌዎች ብቻ የሚያርፉበት የጤና ኮሌጅ ማስተማሪያ 16 የሚሆኑ ቤቶች ነበሩ። ለሁለት ወር ሙሉ ጫማችንን አስወልቀው እግሮቻችንን እስኪቆስሉ ድረስ በአፋር ልዩ ኃይል እየተጠበቅን እንድንቆይ አደረጉን። የሚቀየር ልብስ የለም። የምንተኛበት ምንጣፍ የለንም። መሬት ላይ እየተኛን ሁለት ወር ሙሉ አሰቃዩን።
መሐከላቸው ህፃናትና በድሜ የገፉ በህመምና በረሃብ ሳቢያ መሞት ጀመሩ ይላሉ ገብረ ካነጋገራቸው ታሳሪዎች አንዳንዶቹ።
ስናን ወደ ስናን ቢትኔት እየሰረቆ በቃ ለላዕድና ወታደር ተርፍስኩት ያስማልና ሪሆና ተውና ምሳሌ ለማንት ቆፍል ተሰሞይተሉ።
አሁን በበሽታና በረሃብ ምክንያት መሞት ጀመሩ። ከወታደሮቹ የተረፈ ብስኩት ነበር የሚሰጠን። ከዛ ውጪ ጦማችን ማደር ነው። ዛሬ እንኳን ሁለት ሴቶች ሞተዋል። አንድ ጤና ሰራተኛ የነበረች ጎበዝ ልጅ ህክምና በማጣት ሌላ የቆየ በሽታ የነበራቸው አንድ ትልቅ ሴት ደግሞ መድኃኒት አጥተው ሞተዋል። የዛሬውን ጨምሮ ወደዚህ ካምፕ ከመጣን በኋላ የ76 ሰዎች ህይወት ጠፍቷል። የምንቀበርበት ከአንድ የቆሻሻ መጣያ አቅራቢያ ያለ ቦታ ሰጥተውን 10 ሰዎች ብቻ ሆነን እንድንቀብር ነው የፈቀዱልን። ሁለት ሶስት ሰዎች ሲሞቱ በአንድ ጉድጓድ እየቀበርን በቂ ጊዜም አይሰጥንም። በዚህ ስቃይ ውስጥ ነው የምንገኘው።
ስሙ እንዳይገለጽ የጠየቀ ሌላ በካምፑ የሚገኝ ታሳሪ በበኩሉ የአፋር ታጣቂዎች አባላ ከተማ ውስጥ ወንዶችን እየመረጡ መግደል ሲጀምሩ ተደብቄ አመለጥኩ ይላል። ሆኖም ከተደበቀበት ተይዞ አባላ ማረሚያ ቤት መወሰዱን ከዚያም የስቃይ ድርጊት ይፈጸምባቸው ነበሩ ካላቸው ውስጥ ለህልፈት የተዳረጉ መኖራቸውን ይናገራል። እርሱና ሌሎች አሁን አለንበት ያለውን ሁኔታ እንዲህ ይገልጻል።
ህክምና እንደሌለ ነው የሚቆጠረው። ባዶ ነው ማለት ይቻላል። መድኃኒት የለም፣ ምንም የለም።
ራስህን እንዴት ነው የምታየው ሲል ገብረ ላቀረበለት ጥያቄም ሲመልስ
እኔ ራሴን የማየው ወይ እስረኛ ሆኜ የታሳሪ መብት እንደሌለኝ ነው። ተፈናቃይም የተፈናቃይ መብት አለው። ምርኮኛም የምርኮኛ አያያዝ አለው። ይህ ነው ማለት አይቻልም።
ማንነትን መሰረት ያደረገ ነው በሚለው በሱና በሌሎች ላይ ተፈጸመ ያለው ድርጊት ሰብአዊነት የጎደለው ነው ያለው ታሳሪ አሁንም ለህይወቴ ሰጋለሁ ብሏል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ከአስር ቀናት በፊት ወደ አካባቢው መምጣቱን ሆኖም ግን ስለ ሁኔታቸው እስካሁን ምንም ያለ ማለቱን በመጥቀስ በኮሚሽኑ ላይ አለኝ ያለውን ቅሬታ አመልክቷል። ባለፉት 5 ወራት የካምፕ ቆይታቸው ወቅት በቀይ መስቀል 2 ጊዜያት ብቻ ከመጎብኘታቸው በስተቀር ከመስቀል አልተረከበንም የሚሉት ታሳሪዎች ለሚመገቡት ምግብ የዳቦ ዱቄትና ዘይት የሚሰጣቸው መሆኑን ነገር ግን ከፍተኛ የውሃ አጥረት መኖሩን አመልክተው ኬር ኢትዮጵያ የተባለው የበጎ አድራጎት ድርጅት መጠነኛም ቢሆን በውሃ አቅርቦቱ እየረዳቸው መሆኑን ተናግረዋል። ሆኖም በቂ አይደለም ይላሉ። ትልቁ ችግራቸውም የውሃ ጥምና ሙቀቱ መሆኑን፣ ህፃናት ምንጽህና ጉድለት የተነሳ ለተለያዩ የቆዳ ህመሞች መጋለጣቸውን፣ ህይወታቸውም ለአደጋ መጋለጡን ይናገራሉ። ወደ ነበርንበት አካባቢ የመለሱን ሰባዊ መብታችን ተጠብቆም አልባሳትና መጠለያ ይሟላልን፣ ክረምት እየገባ ስለሆነም የአየሩ ጠባይ ለመኖር አዳጋች ይሆንብናል ሲሉ ስጋታቸውን ገልጠዋል። በሌላ በኩል ከክልሉም ሆነ ከፌዴራል መንግስቱ እስካሁን መጥቶ የጠየቀን የለም ሲሉም ያማራሉ። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል የቀረቡትን ቅሬታዎችና የታሳሪዎችን ሁኔታ አስመልክቶ ያውቅ እንደሆን የተቋሙን ምላሽ ለማካተት በሚል ዘገባውን ያጠናቀረው ባልደረባችን ገብረ ገብረ መድን በተከታታይ የኮሚሽኑን ዲሬክተር ለማግኘት ያደረገው ሙከራ ለጊዜው አልተሳካም። ወደ ኢትዮጵያ ቀይ መስቀል ኮሚቴና ኬር ኢትዮጵያም በተመሳሳይ ያደረገው ሙከራ ለጊዜው አልተሳካም። በሌላ በኩል የአፋር ክልል መንግስት ዋና አስተዳዳሪ እንዲሁም የክልሉን ኮሚሽን ጉዳዮች ቢሮ ኃላፊ ለማግኘት ጥረት አድርጎ ነበር። በዚህም በኩል ለጊዜው አልቀናውም። አድማጮች፣ ቀደም ብሎ በስሜት ተጠቅሱትን ጨምሮ ጉዳዩ የሚመለከታቸውን ክፍሎች ምላሽ እንዳገኘን ይዘን እንመለሳለን።